ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት የጋቢና ቪ መጋቢት 26 2014 ዓ.ም ተመረጥ መሰናዶ ጀመረ ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ
እዚህ ያረጋው አሁን ባሁንኛው ደግሞ በሰው ጥያቄ የቤተሰብን ተክቶ ማስታ ለሊትም እናድራለን ለሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም እነዛ ሰዎች
የሰማችኋት በባህር ዳር ከተማ የቤት ለቤት ህክምና አገልግሎት በመስጠት ላይ የምትገኘውን የህክምና ባለሙያን እመቤት ጥጋቤን ነው የምሽቱ እንግዳችን አድርገናታል። የሳምንቱን ስፖርት እንዲሁም ሙዚቃና ሌሎች ጥንቅሮችንም ይዘን ወደ እናንተ መተናል። መሰናዶን በመምራት ኤደን ገረመው በምስልና ድምጽ ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምጽ የስቱዲዮ ዘጋቢዎች ጋር በመሆን አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ሀብታሙ ስዩም ካለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያቀርብላችኋል።
አመሰግናለሁ ኤደን። የህክምና አጋዥ ቁሳቁሶችን ምግብና ውሃ አካሚ ግብዓቶችን የጫኑ መኪኖች በአፋር ክልል በኩል ከቅዳሜ ዕለት ጀምሮ ወደ ትግራይ ክልል እየገቡ እንደሆነ ዓለም አቀፉ የቀይ መስቀል ኮሚቴ ይፋ አደረገ። ከመስከረም ወር ወዲህ በየብስ ትራንስፖርት መሰል ድጋፍ ወደ ክልሉ ሲደርስ የመጀመሪያው መሆኑን ድርጅቱ ባሰራጨው ጋዜጣዊ መግለጫ ላይ አመላክቷል። በርካታ በትግራይ ክልል የሚኖሩ ህዝቦች የጤና አገልግሎት፣ በቂ ምግብ አቅርቦትና መሰረታዊ ቁሳቁሶችና አገልግሎቶችን በማግኘት ረገድ በእጅጉ ፈታኝ በሆነ ሁኔታ እንደሚገኙ ያስታወሱት የዓለም አቀፉ ቀይ መስቀል ኮሚቴ ልዑካን መሪ ኒኮላስ ቫን በቅርቡ የተደረሰውን የተኩስ አቁምና በእጅጉ የሚያስፈልጉ ሰብአዊ ድጋፎች ወደ ትግራይ ክልል እንዲገቡ መተላለፊያ ለመፍቀድ ሁለቱ ወገኖች ያሳዩትን ፍላጎት ተቋማቸው በበጎ እንደሚቀበለው አክለዋል። አሁን ላይ በየብስ ማጓጓዣ ወደ ክልሉ ከገባ ድጋፍ በተጨማሪ ተቋሙ ከጥር ወር ጀምሮ ኢንሱሊን፣ ሄሞዲያሊሲስ፣ ኦክሲቶሲን፣ ቲታነስ ቶክሲድ የተባሉ መድኃኒቶችን፣ የቀዶ ህክምና ቁሳቁሶችና አስፈላጊ ቁሳቁሶችን የያዙ 40 ጭነቶችን በአየር ማጓጓዙን አስታውቋል። ያለ በአፋር ክልል 9000 ያክል የግዛት ውስጥ ፈናቃዮች የስንዴ ዱቄት፣ አተር ክክ፣ ጨውና ዘይትን የመሰሉ የምግብ ድጋፎች እንደተደረገላቸው፣ ተጨማሪ 9000 ሰዎች ደግሞ የአስቸኳይ ጊዜ የቤት ውስጥ መገልገያ ቁሳቁሶች ድጋፍ እየቀረበላቸው መሆኑን ተቋሙ አስታውቋል። ዩናይትድ ስቴትስ ብዙ ቁጥር ያላቸው ሰዎች በማዕከላዊ ማሊ መገደላቸውን የሚያመላክቱ አስደንጋጭ መረጃዎችን እየተከታተለች መሆኑን የሀገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በትናንትናው ዕለት አስታወቁ። የማሊ የሽግግር መንግስት ኃይል ቅዳሜ ዕለት 200 ያክል እስላማዊ ታጣቂዎችን መግደሉን አስታውቋል። በህዳር ወር ሊደረግ የነበረው ምርጫ ከዘገየ በኋላ እንዲሁም ከሩሲያው የግል ጦር ድርጅት ዋግነር ቡድን ጋር ካለው ትብብር ጋር ተያይዞ በማሊ ወታደራዊ መንግስትና በምዕራባውያን ሀገራት መካከል ውጥረት ነግሷል። ኔድ ፕራይስ በመጋቢት ወር ከመዲናዋ ባማኮ ሰሜን ምስራቅ አቅጣጫ 400 ኪሎ ሜትሮች ላይ በምትገኘው ማውራ በምትባለው መንደር የተፈጸመውን ግድያ በተመለከተ ኃላፊነቱን ማን ይውሰድ በሚለው ዙሪያ የሚጣረዙ መረጃዎች እንዳሉ ገልጸዋል። በርካታ ሪፖርቶች ድርጊቶቹን ፈጻሚዎቹ ክሬምሊን የሚደግፋቸው የዋግነር ቡድን አባላት መሆናቸውን የሚጠቁሙ መሆናቸውን በመጥቀስ ይህም አሳሳቢ እንደሆነ ፕራይስ ተናግረዋል። ሌሎች ሪፖርቶች የማሊ ታጣቂ ቡድኖች በጽንፍ የሚታወቁ ቡድኖች እንዳጠቁ እንደሚያመላክቱም ተናግረዋል። ሪፖርቶቹ የማሊ የሽግግር መንግስት ባለስልጣናት ነጻ ምርመራ የሚያደርጉ ሰዎች እነዚህ አሳዛኝ ክስተቶች ወደ ተፈጸመባቸው ስፍራዎች በአስቸኳይ እንዲገቡ መፍቀድ እንዳለባቸው አመላካች ናቸው ብለዋል። በዋሽንግተን ዲሲ የሚገኘው የሩሲያ ኤምባሲ በዋግነር ቡድን ጣልቃ ገብነት ዙሪያ ምላሽ ከመስጠት ተቆጥቧል። በሌላ ዜና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ሩሲያ በዩክሬን የጦር ወንጀል እየፈጸመች ነው ሲሉ በጽኑ አውግዘዋል። ዓለም ሩሲያ ለቃ በወጣችው በኪቭ የቡቻ መንደር ጎዳናዎች ላይ የተጣሉ ዩክሬናውያንን አስክሬኖች ማየት በጀመረችበት ሰዓት ነው የብሊንከን ውግዘት የተሰማው። ከሲኤንኤን ጋር በነበራቸው ቆይታ ሁኔታው የጠነከረ ምትን ያክል ህመም ያለው መሆኑን ጠቅሰው ሀገራቸው በጉዳዩ ላይ ዝምታን እንደማትመርጥ፣ የተለመደ አድርጋም እንደማትቆጥረው አስታውቀዋል። ዩክሬን በሩሲያ እጅ ውስጥ የነበሩ ስፍራዎችን በድጋሚ መቆጣጠር በጀመረችበት በአሁኑ ሰዓት ዩናይትድ ስቴትስ የሩሲያ የጦር ወንጀሎችን የሚያሳዩ ተጨባጭ ማስረጃዎችን ለማግኘት በእጅጉ እየጣረች መሆኑን አስታውቀዋል ብሊንከን።
ከዜናዎቹ ጋር አብራችሁ የነበረው ሀብታሙ ስዩም ነው። ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በየዕለቱ የሚቀርብላችሁን የ30 ደቂቃ የጋቢና ቪኦኤ መሰናዶን ነው። ከእኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ለም ለምሽቱ ቀዳሚ ያደረግናት እንግዳችን በባህር ዳር ከተማ ብዙም ባልተለመደ የስራ ዘርፍ ማህበረሰቡን እያገለገለች ያለች ግለሰብ ናት። የህክምና ባለሙያዋ እመቤት ጥጋቤ ፋኖስ የቤት ለቤት የህክምና አገልግሎት የተሰኘ ተቋም መስርታ አገልግሎት እየሰጠች ትገኛለች። የህክምና ባለሙያዎችም የስራ እድል እንዲያገኙ እያደረገች ነው ትለናለች። አስቴር ምስጋናው ከባህር ዳር።
እመቤት ጥጋቡ ትባላለች። በሙያዋ ነርስ ስትሆን በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት ከ13 ዓመት በላይ አገልግላለች።
የተማርኩት በቤኤስሲ ነርስ አርማ ዩኒቨርሲቲ ነው። ከተመረቅኩ በኋላ በመንግስት ተመድቤ ጂጂጋ የሚባል ሀገር ሶማሌ ክልል ሰርቻለሁ። ለሶስት ዓመት በኮሌጅ እና እንደዚሁም በሆስፒታል ላይ ሰርቻለሁ። ከዛ በኋላ ወደ ባህር ዳር መጥቼ የግል ኮሌጆች ላይ አስተምር ነበር። የተለያየ የግል ኮሌጆች ላይ አስተምር ያለው በባህር ዳር ዩኒቨርሲቲ በኒትሪሽን ተመርቅ ያለው።
እመቤት ዛሬ በባህር ዳር ከተማ ባልተለመደ የስራ ዘርፍ ተሰማርታለች። ያም ፋኖስ የተሰኘ የቤት ለቤት የህክምና መስጫ አገልግሎት ነው። ይህ ሀሳብ የመነጨበትን እለት ስታስታውስ
ነርሶችን ሳስተምር የነርሲንግ ኬር ላይ ሆም ኬር የሚላለ መጽሐፉ ላይ እና ለልጆቹ ቃል ገብችላቸው ነበረ። ይህንን እንትን እኛ ራሳችን ከፍተን እንሰራዋለን ብያቸው ነበር። የምር ግን ይሆናል ብዬ አላሰብኩም። ያንን ቻወራ አንኮንሽስሊ ነው፣ ብዙም አስቤበት አልነበረ። ግን ፋይናሊ ደግሞ አዲስ አበባ ሂጂ ለሆነ የሆነ ስራ ሂጂ አዲስ አበባ የሆም ኬር የሚላየውን ልክ ያ ነገር መጣልኝ ማለት ነው።
እመቤት ደንበኛ ብዙ ባልተገኘበት ቤት ለቤት የህክምና አገልግሎት ከሶስት ዓመት በላይ ዘልቃለች። ሙያውን ስትጀምር ከንግድነቱ ይልቅ አገልግሎቱ ላይ ፍላጎቷ በመሆኑ ብዙ ውጣ ውረዶችን አሁንም እያየች እንደሆነ ትናገራል።
ስለዚህ በሐኪም የታዘዘ ማንኛውንም መርፌ፣ ቁስል ማጠብና ማሸግ፣ የሽንት ቱቦ መቀየርና ማስገባት፣ በምግብ መርፌ ወይም ደግሞ በደም ስር የሚሰጡ ማንኛውም በሐኪም የታዘዙ ናቸው። እነሱ የሚሆኑት ሐኪም ያዘዘውን በሐኪም ትእዛዝ አይተን እንሰጣለን። ከዛ ባሻገር የደም ግፊት እንለካለን። ሂደን የደምን የስኳር መጠን እንለካለን። መጨረሻ ደግሞ ካልተሳካም የግንዛትም አገልግሎት እንሰጣለን። ሌላው ግን ለየት ያደረገው አሁን በአሁነኛው ደግሞ በሰዎች ጥያቄ የቤተሰብን ተክቶ ማስታመም ሌሊትም እናድራለን። ሌሊት በጣም እንቅልፍ ሳይዛቸው ያድሩና ቀን ላይ ስራ መሄድ አይችሉም እነዛ ሰዎች። ስለዚህ አንዳንዶቹን ሌሊት እናድራለን። የምንነጋገርበት ደብተር አለን። በዛ ደብተር እየተጻጻፍን ይሄ ተሰጥቷል፣ የሚተካው ሌላ ነርስ ደግሞ ይህን አድርጌያለሁ ይላል። በዛ እየተግባባን እንደውም አሁን ለየት ብሎና ብዙ ሰው የወደደው ቤተሰብን ተክቶ ማስታመም በሆስፒታልም ነው። ሐኪሙ ከነርስ ጋር አንድ ሐኪም አንድ ነርስ እና አንድ ላብራቶሪ ሆኖ የሚሄደው ወደዛ ቤት። ከዛ የላብራቶሪ የሚያስፈልገው ከሆነ አሁን የፈጠርናቸው ትስስሮች አሉ። ለምሳሌ አፊላስ ጋር ፈጥረናል። በእቃም በሰው ኃይልም ማለት ነው የሚፈልጉትን ነገር በሽተኛ ወይም ደግሞ ቤት ሄደን ላብራቶሪ የሚያስፈልገው ከሆነ ሐኪም ያዛል፣ የላብ ባለሙያው ሳምፕል ይወስዳል፣ ነርሷ ደግሞ የደም ግፊት፣ የቫይታል ሳይን እንዳጠቃላይ ወይም ወሳኝ ምልክቶችን ትወስዳለች ማለት ነው።
እመቤት እንደምትለው ሰው በሰው ሰምተው የሚመጡ ተገልጋዮችም የህክምና ስህተት ይፈጠር ይሆን ብለው ይሰጋሉ። ግን አገልግሎቱን እንዴት እንደሚሰጡ ታብራራለች።
እኛ ወደ ቤት ነው የምንሄደው። ወደ ቤት ስለምንሄድ ሌላ በሽተኛ የለም፣ ሌላ ታካሚ የለም። ሆስፒታል ላይ ብዙ ጊዜ ስህተት የሚፈጠረው ብዙ ታካሚ አለ። በብዙ ታካሚ ላይ አንድ ነርስ ወይ ሁለት ነርስ ነው የሚሆኑ። ስለዚህ ነው ሰው ስለሆኑ ነርሶቹም እንግዲህ ብዙ ሲደክሙ የመቀያየር ነገር ምናምን ሊፈጠር ይችላል። እኛ ጋር ግን አንድ ሰው እኛ ነን ወደ እነሱ የምንሄደው። ስለዚህ እንዳልኩሽ መጀመሪያ የሚታዘዘውን ጽሑፍ አይተን መድኃኒት የሚገዛ ከሆነ ገዝተን አብረን ነው የምንሄደው ወደ ቤት ስንሄድ ማለት ነው። ስለዚህ ሌላ ነገር
ቀን ምን ያህል ሰው ታያላችሁ?
አሁን ብዙ ሰው የለንም፣ ግን እስከ 10
የሙኔ አገልግሎት ፈላጊው የሚያስበው ክፍያው ነው። እና የክፍያው ነገርስ እንዴት ነው አልኳት።
ስለ ቢዝነስ አይደው አውቀ ነው አይደለም የገባ ነው። አሁን ለመርፌ የምናስከፍለው 80 ብር ነው።
ለአንድ ቀን ነው ወይስ?
አዎ ለአንድ መርፌ ከፍተኛው 80 ብር ነው፣ ዝቅተኛው 50 ብር ነው። ያ ማለት ምንድነው? በጣም ቅርብ ከቢሮአችን በጣም ቅርብ ከሆኑ 50 ብር እና ሌላ ደግሞ ተጨማሪ ለምሳሌ የሽንት ቱቦ የሚያስቀይሩ ከሆነ እዛው ሄደን ሁለት ነገር ምንሰራ ከሆነ እንቀንሳለን።
የህክምና አገልግሎት ተጠቃሚ የሆኑት አቶ ላቀው ጌታነህ ምስክርነታቸውን ስለ ቤት ለቤት አገልግሎት ሰጪ ወጣቶች ሲገልጹ፣
ግልጋሎት ቤትሽ ውስጥ የምታገኝ ነው። አሁን በዚህ ደረጃ ሐኪም ቤት እየ ልታክም ብዬ ብልኔ ቢያንስ 500-600 ብር ለትራንስፖርት ማዋጣ ነው። ሞክሬዋለሁ። የመኪና መክፈል ነበረብኝ። እዚህ ሴም ታይም የሚያወጡኝ የሚያወርዱኝ ልጆች በ200 ብር ነበር የሚያወጡኝ የሚያወርዱኝ። ቶታሊ ወደ 800 ብር ወጪ ነው ያወጣው የመጀመሪያ ጊዜ ለአንድ ቀን ማለት ነው። ስለዚህ ይሄ ከባድ ወጪ ነው። ያው እኔ ድጋፍ ስላለ ጭምር ነው የገንዘብ ማውጣት የቻልኩት። ሌላው ድሃው አይቻልም። የፋኖስ ድርጅት ግን ቤት ለቤት እነዚህን ችግሮች አቃሉ የሚሰራ ስለሆነ በባህር ዳር ውስጥ ተጠቃሚ ብዙ ይሆናል የሚል ግምት አለኝ።
እመቤት በስሯ 10 ቋሚና 10 ደግሞ ሲፈለጉ የሚጠሩ የህክምና ባለሙያዎች አሏት። ከእነዚህ ውስጥ አንዱ ላቀፋንታሁን ስለ ስራው ያለውን አመለካከት ሲገኝ፣
በነርስ አንድ 6 ዓመት በመንግስት ጤና ጣቢያና በሆስፒታል ሰርቻለሁ። ለአንድ ዓመት ያክል በኤንጂኦ ሰርቻለሁ። ከዛም በኋላ ዲግሪን ኤችኦኤን ከተማርኩ በኋላ የኔ ስራ እድል አገኘሁት። ወደዚህ በባለሙያ ነበር የገባሁት። ከዛ በኋላ ግን አንዳንድ ነገሮችን ካየሁ በኋላ እስኪ በሚንቤሩ አባልነት ስለሚፈቅድ በዛ መሰረት አሁን ኦልሞስት ወደዛ ደረጃ ላይ ነው ያለሁት።
ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ከኛ ጋር ቆይታችሁን ለማድረግ ስለመረጣችሁ እናመሰግናለን። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናደው በቪኦኤ አምሃሪክ ድረገጽና ፌስቡክ ገጽ ላይ ይተላለፋል። እንዲሁም ኢትዮሳት ላይ ታገኙናላችሁ። ተከታዩ ዘገባ ደግሞ ስፖርት ነው። የዓለም ዋንጫ እጣ ድልድል ዩናይትድ ስቴትስን ከኢራን ጋር አገናኝቷል። እንግሊዝም በዚሁ ምድብ ሁለት ተካታለች ይለናል ኬኔዲ አባተ። በትላንትናው ዕለትም በተለያዩ የዓለም ከተሞች በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። 51ኛው የኢትዮጵያ አትሌቲክስ ሻምፒዮናም በመከላከያ የበላይነት ተጠናቋል። ኬኔዲ አባተ ዝርዝር ዘገባውን ያሰማናል።
ትናንት እሁድ በተለያዩ ከተሞች በተካሄዱ የማራቶን ውድድሮች ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በፈረንሳይ ፓሪስ በተካሄደ የዓለም አትሌቲክስ የማራቶን ውድድር በወንዶች ምድብ ኢትዮጵያዊው አትሌት ጫሉ ዴሶ ገልሜሳ 2:05:07 በሆነ ሰዓት በመግባት ሲያሸንፍ፣ ሌላኛው ኢትዮጵያዊ አትሌት ሰይፉ ቱራ ሁለተኛ ወጥቷል። የሶስተኝነቱን ቦታ ደግሞ ያዘጋጇ ሀገር ፈረንሳይ አትሌት ሞርሃድ አምዶኒ ይዟል። በሴቶች ምድብ ደግሞ 2:19:48 በመግባት ኬንያዊቷ ጁዲት ኮሪር ጄፕቱም የቦታውን ክብረ ወሰን ከአንድ ደቂቃ በላይ በማሻሻል ስታሸንፍ፣ ኢትዮጵያውያኑ አትሌቶች ፋንቱ ጂማና በሱሳዶ ሁለተኛና ሶስተኛ ወጥተዋል። በስፔን ባርሴሎና በተደረገ የግማሽ ማራቶን ውድድር ደግሞ በወንዶች ምድብ ኢትዮጵያውያኑ አትሌቶች ሀፍቱ ተክሉና ጫላ ረጋሳ በቅደም ተከተል አንደኛና ሁለተኛ በመሆን ውድድራቸውን አጠናቀዋል። አትሌት ሀፍቱ ውድድሩን ያጠናቀቀበት 59 ደቂቃ ከ06 ሰከንድ የቦታው ክብረ ወሰን ሆኖ ተመዝግቧል። በውድድሩ ሶስተኛ የወጣው ኬንያዊው ኤልቪስ ቼቦይ ነው። በሴቶች የግማሽ ማራቶን ውድድር ደግሞ ኬንያዊቷ ማርጋሬት ቼሊሞ በአንደኝነት ስታሸንፍ፣ ኢትዮጵያውያኑ ጌጤ አለማየሁና አስናቀች አወቀ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በጣሊያን ሚላን በተካሄደ ማራቶን ደግሞ በሴቶች ኬንያዊቷን አትሌት ቪቪያን ኪፕላጋትን ተከትለው በመግባት ኢትዮጵያውያን አትሌቶች እስከ 6 ያለውን ደረጃ ይዘው ውድድሩን ጨርሰዋል። ስንታየው ጥላውንና አታለል አንሙት ሁለተኛና ሶስተኛ የወጡ አትሌቶች ናቸው። ኬንያውያን አንደኛና ሁለተኛ ሲወጡ፣ ታንዛኒያዊው አትሌት ሶስተኛ ደረጃን በያዘበት በወንዶች ምድብ ደግሞ ኢትዮጵያዊው አትሌት ሞገስ ወልደ ጊዮርጊስ አራተኛ ወጥቷል። 51ኛው የኢትዮጵያ አትሌቲክስ ሻምፒዮና በመከላከያ የበላይነት ተጠናቋል። ካለፈው ሰኞ መጋቢት 29 ጀምሮ በሐዋሳ ዓለም አቀፍ ስታዲየም ሲካሄድ የነበረው 51ኛው የኢትዮጵያ አትሌቲክስ ሻምፒዮና ከትናንት በስቲያ ቅዳሜ ዕለት ፍጻሜውን አግኝቷል። ለስድስት ቀናት በቆየው በዚህ ሻምፒዮና 7 ክልሎች፣ 2 የከተማ አስተዳደሮችና 24 ክለቦች የተሳተፉ ሲሆን የመከላከያ አትሌቲክስ ቡድን አጠቃላይ አሸናፊ ሆኗል። በሁለቱም ጾታ በተደረጉ ውድድሮች በሰበሰባቸው ውጤቶች ብዛት መከላከያን በመከተል ኢትዮጵያ ንግድ ባንክ ሁለተኛ ሲወጣ ኦሮሚያ ክልል ደግሞ ሶስተኛ በመሆን አጠናቋል። በዘንድሮ ሻምፒዮና በ14 የአትሌቲክስ ውድድር አይነቶች አዳዲስ ክብረ ወሰኖች መመዝገባቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 ዓመታት ጉዞ በርካታ ስመጥር አትሌቶችን ያስገኘ ውድድር እንደሆነ ይነገርለታል። የዓለም ዋንጫ እጣ ድልድል ዩናይትድ ስቴትስን ከኢራን ጋር አገናኝቷል። በቀጣዩ የኳታር ዓለም ዋንጫ እጣ ድልድል ዩናይትድ ስቴትስ፣ እንግሊዝና ኢራን በአንድ ምድብ ተደልድለዋል። በምድቡ የሚካተተው አራተኛው ቡድን በቀጣዩ ሰኔ ወር በዌልስ፣ ስኮትላንድና ዩክሬን መካከል ከሚደረገው የጥሎ ማለፍ ጨዋታ በኋላ የሚለይ ሲሆን ከሶስቱ ሀገራት አንዱ እድሉን ያገኛል። ከቴህራን የኒውክሌር መሳሪያ ውዝግብ ጋር በተያያዘ በፖለቲካው ለረጅም ዓመታት ባላንጣ የሆኑት ዩናይትድ ስቴትስ እና ኢራን ከዚህ ቀደም እንደ ጎርጎሮሳውያኑ በ1998 የዓለም ዋንጫ ተገናኝተው ኢራን 2-1 በሆነ ውጤት አሸንፋለች። የዶሃው የእጣ ድልድል ሁለቱን ሀገራት ዳግም ማገናኘቱን ተከትሎ የዩናይትድ ስቴትስ ብሔራዊ ቡድን አሰልጣኝ ግሬግ በርሃልተር በሰጡት አስተያየት ከዚያን ጊዜ ጀምሮ ሁለታችንም በጣም አድገናል። እኔ እንደማስበው ከ24 ዓመታት በኋላ ዓለም የተለየ ስለሆነ ከኢራን ጋር ተቀናቃኞች አይደለንም፣ የበለጠ ጓደኛ ሞች ነን ብያስባለሁ። በመካከላችን የጋራ መከባበር አለ። እንደ ድል ሆኖ እግር ኳስ ደግሞ ከብዙ የፖለቲካ ጉዳዮች በላይ ነው ሲሉ ተናግረዋል። በምድብ አንድ አስተናጋጇ ኳታር ከኢኳዶር፣ ከአፍሪካ ሻምፒዮኗ ሴኔጋልና ኔዘርላንድስ ጋር ተመድባለች። የምድቡ ስብስብ እንደሚከብዳት የተገመተችው ኳታር ከደቡብ አፍሪካ ቀጥላ ከምድቧ የማታልፍ ሁለተኛዋ የዓለም ዋንጫ አስተናጋጅ ሀገር ልትሆን እንደምትችል በመዘገብ ላይ ነው። አገሪቱ የ2019ን የኢሲያ ዋንጫ ብታነሳም አሁን ያላት አቋም ግን የምድቧን ተቀናቃኞች መቋቋም የሚያስችላት አይደለም ቢባልም የቡድኑ አሰልጣኝ ፌሊክስ ሳንቼዝ ግን በቂ ዝግጅት አድርገን የተቻለንን ያክል በውድድሩ ለመቆየት እንጥራለን ብለዋል። በምድብ 3 አርጀንቲና፣ ሳውዲ አረቢያ፣ ሜክሲኮና ፖላንድ ሲደለደሉ በምድብ 4 ያለፈው የዓለም ዋንጫ ሻምፒዮኗ ፈረንሳይ ከዴንማርክና ቱኒዚያ ጋር የተደለደለች ሲሆን በቀጣይ የጥሎ ማለፍ ጨዋታ የሚያደርጉት የዩኤኢ፣ አውስትራሊያና ፔሩ አሸናፊ ሌላኛው የምድቡ አባል ይሆናል። ስፔን፣ ጀርመንና ጃፓን አባል የሆኑበት ምድብ 5 የጥሎ ማለፍ ጨዋታ የሚቀራቸውን የኮስታሪካና ኒውዚላንድ አሸናፊ በአራተኛ የምድብ አባልነት የሚያካትት ይሆናል። በምድብ 6 ቤልጅየም፣ ካናዳ፣ ሞሮኮና ክሮኤሺያ፣ በምድብ 7 ብራዚል፣ ሰርቢያ፣ ስዊዘርላንድና ካሜሮን፣ በመጨረሻው ምድብ 8 ደግሞ ፖርቱጋል፣ ጋና፣ ኡራጋይና ደቡብ ኮሪያ ተደልድለዋል። የዓለም ዋንጫው እንደ ጎርጎሮሳውያኑ በቀጣዩ ህዳር 21 ሴኔጋልና ኔዘርላንድስ በሚያደርጉት የመክፈቻ ጨዋታ ይጀምራል። የመጨረሻው መረጃችን ከዓለም ዋንጫው አስተናጋጅ ሀገር ጋር የተያያዘ ይሆናል። ዓለም አቀፉ የፕሮፌሽናል ተጫዋቾች ፌዴሬሽን በኳታር የስደተኛ ሰራተኞች ማዕከል እንዲቋቋም ጠየቀ። ኳታር የፊፋ የዓለም ዋንጫን ለማዘጋጀት በምታደርገው መሰናዶ ከስደተኛ ሰራተኞች አያያዝ ጋር በተያያዘ ከፍተኛ ትችት ማስተናገዷን እንደቀጠለች ነው። ለዝግጅቱ በሚደረጉ የግንባታ ስራዎች ላይ ከተሰማሩ ሰራተኞች መካከል ከ95 በመቶ በላይ የሚሆኑት ከምስራቅ አፍሪካ፣ ከደቡብ እስያና ከደቡብ ምስራቅ እስያ የመጡ ስደተኞች እንደሆኑ ይታመናል። ታዲያ ከነዚህ ሰራተኞች ጋር በተያያዘ በሀገሪቱ ላይ ከሚቀርቡት ወንጀላዎች መካከል የጤናና የደህንነት ጉድለቶች እንዲሁም ደሞዛቸውን በአግባቡ አለመክፈል ይገኙበታል። በርካታ ሰራተኞች ለሞት መዳረጋቸውም በተለያዩ አካላት ተገልጿል። የስደተኛ ሰራተኞች ማዕከሉ እንዲቋቋም ለማድረግ ከተለያዩ የዓለም ዋንጫ ባለድርሻ አካላትና ሀገራት ጋር ግንኙነት ማድረጉን ያስታወቀው ፌዴሬሽኑ ፊፋና ኳታር ማዕከሉን የማቋቋም እርምጃዎችን እንዲደግፉ ጠይቋል። የስደተኛ ሰራተኞች ማዕከሉ ሰራተኞችና ተወካዮቻቸው ራሳቸውን እንዲከላከሉና ከኳታር ባለስልጣናት ጋር በአስቸኳይ ጉዳዮች ላይ ተቀራርበው እንዲሰሩ ያስችላቸዋል ሲል ባለም አቀፍ ደረጃ 65000 ፕሮፌሽናል እግር ኳስ ተጫዋቾችን ያካተተው ዓለም አቀፉ የፕሮፌሽናል ተጫዋቾች ፌዴሬሽን ባወጣው መግለጫ አስታውቋል። እንደ ጎርጎሮሳውያኑ በ2010 ኳታር አወዛጋቢ በሆነ መልኩ የዓለም ዋንጫን የማስተናገድ እድል ካገኘች በኋላ በሀገሪቱ ከ6500 በላይ ስደተኛ ሰራተኞች መሞታቸውንና ከነዚህም የ37ቱ ሞት በቀጥታ ከስታዲየም ግንባታ ጋር እንደሚገናኝ የጋርዲያን የቅርብ ጊዜ ዘገባ አመልክቷል። የስደተኛ ሰራተኞችን አያያዝ በተመለከተ የተለያዩ ማሻሻያዎችን ማድረጓን የምትገልጸው ኳታር በበኩሏ የሚቀርቡባትን ውንጀላዎች ማጣጣሏን ቀጥላለች። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ተከታዩ ዘገባችን ደግሞ ስነ ውበትና ጤና ነው። የመጨረሻው ወደ ስነ በሞሮኮ የቀንድ አውጣ ፈሳሽን በመጠቀም ለቆዳ ለስላሴና ውበት የሚያገለግሉ ምርቶችን የሚያመርት አንድ ወጣትን እንቅስቃሴ ነው የምናየው። የአሶሺየትድ ፕሬስን ዘገባ ስመኝሽ የቆየ እንደሚከተለው አቀናብረዋለች።
መጀመሪያ አካባቢ ላይ ቀንድ አውጣ ለአዚዝ ገርቲድ የምግብ ፍላጎት ማነሳሻ አይነት ምግብ ነበር። አሁን ግን ቀንድ አውጣዎችን ማራባትና ውደታቸውን መከታተል ቋሚ ሙያው ሆኗል። በምግብ ዙሪያ ይሰራው የነበረውን የንግድ ስራም ወደ ትልቅ ደረጃ እንዲያሳድግ ረድቶታል። ቀንድ አውጣዎችን ለምግብነት ለማዘጋጀት ሲቆራረጥ እጆቹ ላይ የደረሱት ቁስሎች ይህንን ጥቅም የበለጠ እንዲረዳ እንዳደረገው አዚዝ ይናገራል።
ቀንድ አውጣዎቹ ሲታጠቡ እጅ ሊቆርጡ ይችላሉ። የሚገርመው ነገር ግን ደሙ ቶሎ ነው የሚቆመው። ጠባሳውም ቶሎ ይጠፋል። እጅም እንደለሰለሰ ይቆያል። ያ ነው ቀንድ አውጣ ስለሚያወጣው ዝልግልግ ፈሳሽ ነገር የበለጠ እንድመራመር ያደረገኝ።
የአዚዝ የምርት ውጤት ለቆዳ ትልቅ ጥቅም እንዳለው የሚታወቀውን የቀንድ አውጣ ዝልግልግ አካል ተጠቅሞ የመዋቢያ ምርቶችን ወደ ማዘጋጀት ተሻገረ። አዚዝ እንዴት ጥራት ያለው ለቆዳ ተስማሚ የሆነ እንዲሁም የቁስል ማመርቀዝን መከላከል የሚችል ዘለግላጋ ጭቃ ማምረት እንደሚቻል ያስረዳል።
ዋናው ነገር ቀንድ አውጣዎቹ ሲሰበሰቡ ያለው ጥራትና ትክክለኛውን ጊዜ መጠቀም ነው። በተጨማሪም ቀንድ አውጣዎቹ ይኖሩበት የነበረው ስፍራ ከፍ ያለ ወበቅ የነበረበት ቦታ መሆኑን ማረጋገጥ ያስፈልጋል። ያ ሲሆን ባክቴሪያዎች በደንብ እንዲራቡ ይረዳል። ቀንድ አውጣዎቹ ከመሰብሰባቸውና ዝልግልግ ፈሳሻቸው ከመወሰዱ በፊት ለአንድ ሳምንት ያክል በዛ አይነት የአየር ሁኔታ ውስጥ መተው አለባቸው።
በዚህ ሂደት ውስጥ ትዕግስት ቁልፍ ነገር ነው። በተለይ አዚዝ መስራት የሚፈልጋቸው አይነት ከፍተኛ ጥራት ያላቸው የመዋቢያ ክሬሞችን፣ መድኃኒቶችንና ሻምፖዎችን ለመስራት
ከቀንድ አውጣ የመዋቢያ ዕቃ ለማዘጋጀት የምንጠቀመው ዝልግልግ ፈሳሽን መጠን ከፍ አድርገነዋል። ወደ 20% የሚሆኑን እንጠቀማለን። አብዛኛው ገበያ ላይ የሚገኙ ምርቶች ውስጥ ግን 3-4% ብቻ ነው የሚገኘው።
የገርቲት ዋና ደንበኞች ድርጅቶች፣ ማህበራት፣ በሞሮኮ የሚገኙ ቤተ ሙከራዎችና በተለይ በመዋቢያ ምርቶች ላይ የሚሰሩ ተቋማት ናቸው። በተለይ አሁን በኮቪድ-19 ምክንያት ተጥለው የነበሩ ክልከላዎች እየተነሱ መሆናቸውን ተከትሎ በዓለም አቀፍ አውደ ርዕዮችና የንግድ ትዕይንቶች ላይ መሳተፍ ይፈልጋል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ
ጋቢና ቪ በየዕለቱ ለ30 ደቂቃ ሳምንት ሙሉ የሚተላለፍ መሰናዶ ነው። የአዲሱ ትውልድ ድምፅ ወጣቶች አስተያየትና ጥያቄዎቻችሁን በተጠቀሱት ስልክ ቁጥሮች እንድታደርሱን በአክብሮት እንጠይቃለን። እንዲሁም ደግሞ አምሃሪክ ዶት ቪኦኤኒውስ ዶት ኮም ላይ ገብታችሁ ያመለጣችሁን ጥንቅሮችም እንድትከታተሉ በአክብሮት እንጋብዛለን። አሁን ሰዓቱ የሙዚቃ ነው። የራቸል ጎርማን አይ ላቭ ቢንግ ወመን የሚል ዘፈን እንጋብዛችኋለን። አድማጮቻችን ዝግጅቶቻችንን እያገባደድን ነው። ከዛ በፊት ግን አንድ መረጃ እንስጣችሁ። ኮሜዲያን ክሪስ ሮክ በዊል ስሚዝ ባለቤት ጄዳ ፒንኬት ላይ በቀለደው ቀልድ የተነሳ ዊል ስሚዝ በ94ኛው አካዳሚ አዋርድ ላይ በጥፊ ማጮሉ ይታወሳል። ይህን ተከትሎም የተለያዩ አስተያየቶች በማህበራዊ ሚዲያ ላይ እንዲሁም ደግሞ በተለያዩ መገናኛ ብዙሃን ላይ እየተዘዋወሩ ይገኛሉ። ሁኔታው የተለያዩ ሀሳቦችን አስነስቷል። በተለይ ደግሞ ጥቁሮች ቁጣን መቀበል አይችሉም፣ ማስተናገድ አይችሉም፣ እንደዚህ አይነትም ክብር ማስተናገድ አይችሉም በሚል ልንከሰስ እንችላለን የሚል ስሜትም ተንጸባርቋል። ከዚህ በተነሳ ዊል ስሚዝ ባለፈው አርብ ዕለት ለኦስካር ሽልማት ለሚያዘጋጀው አካዳሚ አዋርድ መልቀቂያ አስገብቷል። አካዳሚ አዋርዱ ለሚወስነው ውሳኔ በሙሉ ተገዥ እንደሚሆንም አስታውቋል። ስህተቴን ተቀብያለሁ፣ የሚቀጣውንም ቅጣት በሙሉ ለመቀበል ፈቃደኛ ነኝ ብሏል። አድማጮቻችን፣ ዝግጅታችን እዚህ ላይ ተጠናቀቀ። ሳስተናግዳችሁ ያመሸሁት ኤደን ገረመው ነኝ። በድምፅና ምስል ምህንድስናው ንጉሱ ታምሬ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ደህና ደሩ። We'll be right back.